አሁን የጥያቄው መልስ
ለዛሬ የጥያቄው መልስ ውይይት የተመረጠው ርዕስ በቅርቡ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም ያስጠብቃል የተባለ አዋጅ ረቂቅ ነው። ይህ ረቂቅ የተለያየ ተቃውሞ ገጥሞታል፣ ተጨማሪ ጥያቄዎችንም አስነስቷል። ይህንኑ መነሻ በማድረግ የዛሬውን ለጥያቄው መልስ ያዘጋጀችው ጽዮን ግርማ ሁለት እንግዶችን አወያይታለች። እንግዶቿን በማስተዋወቅ ትጀምራለች።
ሁለት እንግዶች ነው ያሉኝ። ዶክተር ዮሐንስ ዘለቀ በአሁኑ ሰዓት ዋሽንግተን ዲሲ ውስጥ የሚገኘው የአሜሪካን የተፈጥሮ ሙዚየም የጥናት ቡድን አባል ናቸው። በሙያቸው ደግሞ የጥንታዊ ቅርስ ተመራማሪ ናቸው። ቀደም ባለው የኢትዮጵያ ቆይታቸው በኢትዮጵያ የባህል ሚኒስቴር ውስጥ ተመራማሪ ነበሩ። ሁለተኛው ተወያይም እንዲሁ ዶክተር ብርሃነ መስቀል አበበ ሰኚ በዋሽንግተን ዲሲ የህግ የፖሊስና የቢዝነስ አማካሪ ናቸው። በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ነበሩ። በውጭ ጉዳይ ሚኒስቴር ውስጥ የህግ አማካሪም ነበሩ። በኒውዮርክ የተባበሩት መንግስታትም ዲፕሎማት ሆነው ሰርተዋል። ሁለቱም እንግዶች በኢትዮጵያና ህዝቦቿ ጉዳይ ያገባናል ብለው በተለያየ ብዙሃን መገናኛ ማህበራዊ ሚዲያ ላይም እንዲሁ ቀርበው ሀሳባቸውን ለሌሎች በማካፈል ይታወቃሉ። ሁለታችሁም ለዚህ ውይይት ፈቃደኛ ሆናችሁ ስለተገኛችሁ፣ ከአድማጮች ለቀረቡ ጥያቄዎች ምላሽ ለመስጠት ስለተገኛችሁ እናመሰግናለን።
በጣም እናመሰግናለን። እኔም አመሰግናለሁ።
እኛም እናመሰግናለን። ታንክ ዩ።
እንግዲህ ጥያቄዎች መጥተዋል። እንደዚሁም ደግሞ ሁለታችሁም ጠንከር ያለ ውይይት ይኖራችኋል ብዬ ተስፋ አረጋለሁ። እስቲ እንደው ውይይታችንን ለመጀመር የመጀመሪያውን አድማጭ ጥያቄ አንድ ላይ እንግዲህ አድማጮቻችን አስተያየታቸውንም ጭምር ነው የሚያቀርቡትና እሱን ሰምተን በሱ ላይ መሰረት አድርገን እንሄዳለን።
ጤና ይስጥልኝ አሜሪካ ሬዲዮ ሰራተኞችና አድማጮች በሙሉ እንደምን አላችሁ? እኔ ብዙ ጊዜ አድማጫችሁ ነኝ። የምደውለው ከመካከለኛው ምስራቅ ነው። እኔ ለጥያቄው መልስ በሚለው ፕሮግራም ላይ አንድ አስተያየት ለመስጠት ነው። ወይም ጥያቄ የተለየ ነገር እኔ በኦሮሞ አማራ፣ ሌሎችም ብሔረሰቦች እንደዚህ አይነት ችግሮች ከተፈጠሩ ወደፊት ኢትዮጵያ ምን ትሆናለች የሚል ፍራቻ አለኝና የኦሮሚያ ክልል ላይ መስረቱ አዲስ አበባ ዛሬ አልተመሰረተም፣ ወይም ደግሞ የዛሬ 50-60 ዓመት በፊት አልተመሰረተም። ጥንት ስትቆረቆር አዲስ አበባ በእነትዬ ጣይቱና በምኒልክ ጊዜ የተቆረቆረችው እዛው ቦታ ላይ ነው። ሌላ ቦታ የኦሮሞ ሌላ ክልል ኑሮት ወይም ደግሞ ሌላ አስተዳደር ኑሮት ወይም ደግሞ ራሱን የቻለ የኦሮሚያ የተባለ መንግስት ያልነበረ። ስለዚህ አሁን የኦሮሞ ልዩ ጥቅም የሚባለው እኔ አልገባኝም እና ፈታ ያለ ማብራሪያ ቢሰጥበት ጥሩ ነው። በዚህ በሀገራችን የባለሁበት ሽካናዚ ስፋራዲ ገሌመል እያሉ እንደሚለያዩት ሁሉ አሁንም እንደዚህ አይነት ስጋት ችግር አለና ልዩ ጥቅም የሚለው ምንም በሚል ነው? ልዩ ጥቅም የሌሎችስ ልዩ ጥቅም ሊኖራቸው ነው ወይስ ለኦሮሚያ ብቻ ነው? እኔ ይሄ ነገር ባለፈው የአዲስ አበባ መሪ ፕላን ሲመሰረት አንፈልግም ከአዲስ አበባ ጋራ ፕላኑ መሆን የለበትም ብሎ ያሁላ ብጥብጥ ብዙ ህይወትና ብዙ ነገር የጠፋበት ብዙ ንብረት ነበረ። ስለዚህ አሁን ደግሞ ተመልሰው የኦሮሚያ ልዩ ጥቅም ተብሎ ፕሮግራምና ሌላ ፖሊሲ መውጣቱ እኔ ከሌሎች ብሔር ብሔረሰቦች የተለየ የኦሮሚያ ልዩ ጥቅም የሚለው አልገባኝም እና ኢትዮጵያንን በጣም የሚለያይና የሚያነጣጥል ነው እና ይህንን መልስ ብታሰጡ ደስ ይለኛል። እግዚአብሔር ይስጥልኝ። አመሰግናለሁ።
አድማጫችንን እኛም እናመሰግናለን። እንግዲህ ወደ መልሳችሁ ልሂድ። እስቲ ከዶክተር ብርሃነ መስቀል አበበ ሰኚ ልጀምር። ለኚህ አድማጭ ምን ምላሽ አሉት?
አመሰግናለሁ። ይሄንን ጥያቄ ሁለት ቦታ ከፍለን ብናየው ጥሩ ነው። አድማጭ መግቢያ ላይ እንዳሉት ይሄ ከተማ ጥንት የነበረበት አጼ ምኒልክ ጊዜ ንግስት ጣይቱ ውጡል እንደሚታወቀው ኦሮሞ ነች። ያም በኋላ በወቅቱም በነበሩት እንግዲህ የኦሮሞ የአማራ መሪዎች የተቆረቆረች ከተማ ነች። በዚህ ከተማ ላይ በንግስና የቆዩት ይህንን ከተማ የገነቡት ከጅምሩም የኦሮሞ መሬት ላይ በርካታውም በከተማዋም ግንባታ የተሳተፈው የኦሮሞና የአማራ ህዝቦች ናቸው። በዚህ ሂደት ውስጥ ከፍተኛ ድርሻ የነበራቸው በዚህ ምስረታ ፕሮሰስ ውስጥ የነበሩትን ብናይ ይሄንን ሀገር የኦሮሞና የአማራ ህብረት በተለይም ሸዋን ማዕከል ያደረገው የኦሮሞና የአማራ ህብረት ኢትዮጵያ ዛሬ ብለን የምንጠራውን ሀገር ሲገነባ ግንባር ቀደም ተዋናኝ የነበሩት እነ ራስ መኮንን ጉዲሳ የአጼ ኃይለ ሥላሴ አባት ናቸው። የኢትዮጵያ የዛሬ ድንበር የተከለለው በዚህም ከተማ መመስረት ላይ ከፍተኛ ድርሻ የነበራቸው ትልቅ ሰው ናቸው። ሀብተ ጊዮርጊስ ዲነግሌ ኦሮሞ ናቸው። ከዚያ በኋላ እነ ራስ ጎበናን መጥቀስ እንችላለን። በኢትዮጵያ መመስረትና ዛሬ ያለው የኢትዮጵያ ቅርጽ የተገነባው በዋነኛነት እነኚህ ሰዎች በኦሮሞ ዘንድ ጥሩ አላረጉም ተብሎ ዲስካውንት የሚደረጉ ሰዎች ሁሉ ሆኖ ምናገኛቸውም ቢሆን አቆራቆሯ የዚህ ከተማ መሰረቱን የጣሉት የኦሮሞ መሪዎች ነበሩ። የኦሮሞ ቡና፣ የኦሮሞ ወርቅ፣ የኦሮሞ ሀብት ከያቅጣጫው ከወለጋ፣ ከጅማ፣ ከሐረር፣ ከአርሲ፣ ከባሌ መጥቶ ከተማ የሰራው ሌላ ቦታ ከተማ የሰራበት ቦታ የለም። እዚህ ከተማ ላይ ነው የኦሮሞ ሀብት የዋለው። በዚህ መልኩ የከተማዋ ባለቤትነትን በተመለከተ ከተማዋ በፊትም የሸዋ ክፍለ ሀገር ዋና ከተማ ነበረች። ከሸዋ ክፍለ ሀገርም የመነገሻ አውራጃ ዋና ከተማ ነበረች። እንደዚሁም ደግሞ ኢትዮጵያ ዋና ከተማ ነበረች። ስለዚህ ይሄ ነገር ጠያቂው አድማጭ እንዳሉት ትክክል ነው። ይሄንን መሰረት የናደው ኢህአዴግ ነው። የፖሊሲ ስህተቱም የሚመነጨው እዛ ነው። ለመጀመሪያ ጊዜ አዲስ አበባን ከሸዋ ክፍለ ሀገር ከመነገሻ አውራጃ ወይም ከመላው የኦሮሞ ሕዝብ ነጥሎ ለብቻ ለማቆም እየሞከረ ያለው ኢህአዴግ ነው። ኢህአዴግ ይሄንን በማድረጉ ከፍተኛ ስህተት ሰርቷል። ወደ ሁለተኛው ነጥብ ሳነሳ ልዩ ተጠቃሚ ያለው ነገር አለ። የኦሮሞ ሕዝብ ልዩ ተጠቃሚነትን አይደለም ከዚህ ከተማ የሚፈልገው። የኦሮሞ ሕዝብ የትም ደርሶ በማይታወቅ ሁኔታ በአዲስ አበባ ልዩ ተጎጂ እንጂ ልዩ ተጠቃሚ አይደለም። ለምሳሌ የኢህአዴግ ከፍተኛ አመራር አባልና ሚኒስትር ዴታ የነበሩት አቶ ኤርሚያስ ለገሰ እንደሚናገሩት በ10 ዓመት እሳቸው እዛ በነበሩበት ጊዜ ወደ 200,000 የሚሆን የኦሮሞ ገበሬ ከአዲስ አበባ ዙሪያ ተፈናቅሏል። ልዩ ተጎጂ ነው። የአዲስ አበባ ቆሻሻ በኦሮሚያ ወንዞች፣ በኦሮሚያ ሐይቆች፣ በኦሮሚያ መሬቶች ላይ በዘፈቀደ የሚጣልበትና ህዝቡን በመርዝና እየገደለ ያለበት ነው። አስተዳደሩ ኦሮሚያ ስር ስላልሆነ የበላይ ኃላፊና ተቆጣጣሪ ያሌለው ባለቤት ያሌለው ከተማ ነው። አዲስ አበባ ቤዝ ያደረጉ ካምፓኒዎች ታክስ ኦሮሚያ እየሰሩ አዲስ አበባ ነው ታክስ የሚከፍሉ። በዚህ ሁሉ የኦሮሞ ህዝብ ልዩ ተጎጂ ነው። ይሄንን የኦሮሞ ህዝብ ልዩ ተጎጂ የሆነበትን ከተማ የጋራ አገር ለማድረግ አስተዳደሩ ኦሮሚያ ስር ይመለስ፣ ልክ በፊት ሸዋ ስር እንደነበረ፣ ልክ በፊት መናገሻ አውራጃ ስር እንደነበረ፣ ልክ በፊት ደግሞ እንደዚህ የኢትዮጵያ ዋና ከተማ ሆኖ እንደሚያገለግል የኦሮሚያ ዋና ከተማ ሆኖ ኦሮሚያ አስተዳደር ስር ሆኖ የኢትዮጵያም ዋና ከተማ እንዲሆን ነው የኦሮሞ ህዝብ ጥያቄ።
አመሰግናለሁ ዶክተር ብርሃነ መስቀል። ወደ ዶክተር ዮሐንስ ሊሂድና ዶክተር ዮሐንስ ከአድማጭ ለተነሳው ጥያቄ የሚሰጡትን ምላሽ አይተን ወደ ሌሎች ሀሳቦች እንሄዳለን።
በጣም አመሰግናለሁ። ከተሞች የሚመሰረቱት በአጋጣሚ በሂደት ነው። መንግስታቶች ይመሰርቱታል። መንግስት ከሁሉም የተውጣጣ እንጂ ከአንድ ዘር የተውጣጣ መንግስት ኑሮ አያውቅም። ስለዚህ የአዲስ አበባ ማመሰራረት ሁሉም ኢትዮጵያውያኖች መንግስትን ይመሩ የነበሩት ኢንቨስት ያደረጉበት ነው። ከትግራይም ሊሆን ይችላል፣ ከጎንደርም ሊሆን ይችላል፣ ከሀረርም ሊሆን ይችላል። ከሁሉ ኦሮሚያ እንደ ክልል ተቋቁሞ አያውቅም። ኦሮሚያ እንደ ክልል የተቋቋመው በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ጠቅላይ ግዛት በነበረበት ጊዜ፣ ከዚያም ክፍለ ሀገር በነበረበት ጊዜ። አሁን ግን አዲስ መንግስት ሲቋቋም የትራንዚሽናል መንግስቱ በፈጠረው አዲስ ስትራክቸር የኦሮሚያ ክልል፣ የደቡብ ክልል፣ የትግራይ ክልል እየተባለ ተከፍሎ አፋፍሏል። በታሪክ ውስጥ ያልነበሩት ሁልጊዜም ኢትዮጵያ ውስጥ ክልሎቹ ራሳቸውን የቻሉ የዘር ክልሎች አሏቸው። እነዚያ የዘር ክልሎች ግን በየቦታው የተቆራረሱ እንጂ አንድ ወጥ ሆነው አያውቁም ነበር። ኦሮሞን ምንወስ ቦረና ቦረና ነው፣ ጉጂ ጉጂ ነው፣ አርሲ አርሲ ነው። በየክልሉ ክልሉ በዚያ ስም ተጠርቷል። ከዚያ ውጭ ግን እንደ አንድ ኢንቲቲ የፖለቲካል ፎርስ ሆኖ ተቋቁሞ አያውቅም። ከኢትዮጵያዊነት ውጭ እና በኢትዮጵያ መንግስትነት ውጭ ሌላ ነገር ተመስርቶ አያውቅም። የደቡብ ክልልም ተብሎ ፈጠረውም በዚያ መልኩ ነው። ለመጀመሪያ ጊዜ ጎንደሬ ጎንደሬ ነው፣ ጎጃሜ ጎጃሜ ነው፣ ወሎዬ ወሎዬ ነው የነበረውን የአማራ ክልል ተብሎ የተፈጠረው ለመጀመሪያ ጊዜ ነው። የላብራቶሪ ስራ ነው አሁን ያለው እና አገሪቱ ገና የተዋጣ የመንግስት ስትራክቸር ፉልፊል አላደረገችው። የተወሰኑ ጥያቄዎችን የሚያነሱ የኦሮሞ ተቆርቋሪዎች፣ የአማራ ተቆርቋሪዎች፣ የትግሬ ተቆርቋሪዎች እየተባሉ የሚያነሱት ጥያቄ እንጂ የኢትዮጵያውያን ሕዝብ ጥያቄ አይደለም አሁን እየተደረገ ያለው። አሁን በአዲሱ ስትራክቸር ኦሮሚያ የሚባል ክልል ተፈጥሯል። ግን ኦሮሚያ ክልል እኳ በመፈጠሩ አዲስ አበባ የኢትዮጵያ ዋና ከተማ መሆኗ የኦሮሞ ሕዝብ የበለጠ ተጠቅሟል። ኦሮሚያ ላይ በመሆኑ የባቡር መንገዱ ተሰርቶበታል። ኦሮሚያ ላይ በመሆኑ ወደ ወለጋ፣ ወደ ጅማ መንገድ ተሰርቷል። ሁሉም ኢንቨስትመንት ከዚህ አካባቢ መጥቷል። ይህ ከተማ አክሱም ላይ ቢሆን የትግሬን ጥቅም ለማስጠበቅ የሚል ጥያቄ ይመጣ ነበር? መሆን የለበትም። በዚህ ሁኔታ አይደለም ህዝብ የሚመራውና ስትራክቸራል ገቨርንመንቶች የሚሰሩት። ማስታገሻ እንጂ መድኃኒት አይደለም። የፖለቲካ ትኩሳቶችን ለመቀነስ እንደዚህ አይነት ውስን የሆኑ ውሳኔዎች መስጠቱ ለሀገርም ለመንግስትም የሚጠቅም አይደለም። ነትክለኛ አይነት ውሳኔ አይደለም። የኦሮሞ ህዝብ የሚጠቀመው በኢትዮጵያዊነቱ ነው። የኦሮሞ ህዝብ ትግራይ ውስጥ አለ፣ የኦሮሞ ህዝብ ጎንደር ውስጥ አለ፣ የኦሮሞ ህዝብ ወሎ ውስጥ አለ። በኢትዮጵያዊነቱ እንጂ በልዩ ጥቅም በሚል የተወሰኑ ኢሊቶች የሚመሩት ክልልን ጥቅም ለማስጠበቅ ሲባል የሚፈጠር መሆን የለበትም። ይህማ ለንደን የሚኖረው ህዝብ አይ የአንግሎ ሳክሶን ከተማ በመሆኑ አንግሎ ሳክሶኑ ልዩ ጥቅም አለበት የሚል ጥያቄ ሊመጣል። ወይም ዋሽንግተን ዲሲ እንደዚህ አይነት ነገር የለም። እና ይህ መንግስትም ቢሆን ሊያጤነው ይገባል። ተቃዋሚ ነኝ የሚሉትም ሰዎች ሊያጤኑት ይገባል። እንደዚህ አይነት የተዋላገደ ነገሮችን መስራት ለመንግስትም ለሀገርም አይጠቅምም።
እንዲህ ዶክተር ብርሃነ መስቀል እንዳነሱት ይሄ አስተዳደር በፊት መጀመሪያ አዲስ አበባ በኦሮሚያ ስር የነበረ ነው። ከኦሮሚያ ተወስዶ ነው አዲስ አበባ የሚል የተመሰረተው ነው። እርስዎ ደግሞ እንደሱ የሚባል አስተዳደር የለም የሚል ሀሳብ የያዛችሁ መሰለኝ። ልክ ነኝ እንደው ካገኘሁት ሀሳባችሁ?
አዎ፣ የኦሮሚያ ከሚል ላይ ተወስዶ የተመሰረተ ከተማ የለም። ከተማው ለጦር ስትራቴጂ የተመሰረተ ተራራ ላይ ነው። አዲስ አበባ ተራራማ ነው። የፈለጉት የነበር እንዲያውም አዲስ ዓለም ላይ እንዲሆን ነበር። እና የኦሮሞ ህዝብ ከዚያ ተነስቶ ኢትዮጵያን አንድነትን የገነባው የኦሮሞ ህዝብ፣ አድዋ የተዋጋው የኦሮሞ ህዝብ የኢትዮጵያዊነትን መብቱን የሚያሳጣ ውሳኔ ነው የተወሰነው። ስለዚህ የኢትዮጵያ ጥቅም ነው የሚጠበቀው። ከተሞች በተመሰረቱበት አካባቢ ያሉ ገበሬዎች ጥቅማቸው ተነክተዋል፣ ችግር አለባቸው። እነዚህ ነገሮች አድሬስ መደረግ አለባቸው። ምክንያቱም በኦሮሚያ ክልል አሁን በምንለው ከአዳማ ጀምሮ ከቢሸፍቱ ጀምሮ እስከዚያ ባለው ውስጥ በርካታ ሌሎችም ኢትዮጵያውያኖች ይኖሩበታል። አዲስ አገር አይደለም፣ ነባሮች ሰዎች የሚኖሩበት ነው። እነዚያ ሁሉ ኢትዮጵያውያኖች ጥቅማቸውን የሚጠይቁበት ነው እንጂ ተለይቶ ልዩ ጥቅም ለኦሮሞ የሚል ከመጣ አሁን ሐዋሳ ከተማ አለ። ሐዋሳ ከተማ የደቡብ ክልል ከተማ ነው በአሁኑ አዲስ ስትራክቸር። የሲዳማ ህዝብ ልዩ ጥቅም የሚል ሊመጣ ነው ነገ ጠዋት። ይሄ ትክክለኛ የሆነ አካሄድ አይደለም።
እሺ፣ ዶክተር ዮሐንስ አመሰግናለሁ። ዶክተር ብርሃነ መስቀል በዚህ ላይ አስተያየት ስጡበትና ወደ ሁለተኛው ደግሞ ጥያቄያችን እናልፋለን።
ዶክተር ዮሐንስ ያነሷቸው ጥያቄዎች ላይ የተወሰኑ ግንዛቤ ማስጨበጥ እፈልጋለሁ። አንደኛ ከእሳቸው ጋር የምስማማው ነባር ህዝብ ነው። በዚህ አካባቢ አንድ ሰው ወይ መቀሌ ወይ አንድ ቀበሌ ውስጥ ቁጭ ብሎ የከሌ ድንበር ይሄ ነው የከሌ ድንበር ይሄ አይደለም ብሎ የሚወስንበት ሀገር አይደለም። ነባር ህዝብ ነው። በዚህ አካባቢ ነዋሪ የነበረ ህዝብ ነው ያለው። በዚህ አካባቢ ነዋሪ ህዝብ ደግሞ ቋሚ ነዋሪው የኦሮሞ ህዝብ ነው። ያንን የሚክድ የለም። በተመሳሳይ መልኩ ደግሞ ከሌሎች አካባቢዎች ከአማራ፣ ከትግራይ፣ ከጉራጌ፣ ከሌሎች ብሔር ብሔረሰቦች ከመላ ኢትዮጵያ ሌሎች ሰዎች አዲስ አበባ መጥተው ወይም ደግሞ መላ ኦሮሚያ ውስጥ መጥተው ሰፍረዋል። የኦሮሞ ህዝብ እነኚህም ተቀብሎ እንደ ኢትዮጵያውያን ወንድሞቹ ተቀብሎ ያስተናግዳል፣ እያኖራቸውም ነው። አሁን ግን እየተባለ ያለው የኦሮሞ ህዝብ ሌሎች ኢትዮጵያውያን በርከት ብለው የሰፈሩባቸው ቦታዎች ላይ ኦሮሚያ ውስጥ የኦሮሞ ህዝብ መሀል ሌሎች ኢትዮጵያውያን መጥተው በርከት ብለው በቁጥር ከሰፈሩና የህዝብ ብዛቱ ሚዛኑ ከኦሮሞ ወደ ሌላው ካደላ አስተዳደሩን ከኦሮሚያ እጅ እናወጣለን። ኦሮሞ ከዚያም በኋላ መሀሉ ሲያሰፍር ችግር የለውም። ካሰፈረና ቁጥሩ ከተለወጠ በኋላ ግን እንደ አዲስ አበባ፣ እንደ ድሬዳዋ፣ እንደ ሀረር እነኚህ የኦሮሞ ከተሞች አይደሉም። አሁን ማጆሪቲው ሌላ ሆኗል። መሬቱ የኦሮሞም የነበረ ቢሆን በፊት አገሩ የኦሮሞም የነበረ ቢሆን እኛ ሰፍረንበት መሬቱን እየወሰድን ነው የሚል መልእክት ለህዝባችን እየተላለፈ ነው። የኦሮሞ ህዝብ የትኛውም ኢትዮጵያዊ መጥቶ ኦሮሚያ መኖር ይችላል። ኦሮሞም የትም ሄዶ ትግራይም አማራም የትም መኖር ይችላል። ኢትዮጵያ አገሩ ነው። በአጥንቶቹ ያጠረው አገር ነው። በደሙ የጠበቀው አገር ነው። የመሰረተው አገር ነው። ነገር ግን እየተደረግ ነው ያለ ነው የአስተዳደር ባለቤትነት አገሩን የማስተዳደር ባለው መዋቅር ባለው ፌዴራል ስትራክቸር የራሱን ከተሞች የማስተዳደር ስልጣን በአዲስ አበባ ላይ ተወስዶበታል፣ በሞያሌ ላይ ተወስዶበታል፣ በድሬዳዋ ላይ ተወስዶበታል፣ በሐረር ላይ ተወስዶበታል። የኦሮሞ ህዝብ እየጠየቀ ያለው ልዩ ጥቅም ስጡኝ ሳይሆን አስተዳደሩ የነኚህ ከተሞች አስተዳደር ከተሞቹ ባሉበት ሆኖ አካውንታብሊቲያቸው በመዋቅር ደረጃ አካውንታብሊቲያቸው ለኦሮሚያ ይሁን ነው።
ዶክተር ብርሃነ መስቀል ይሄንን ቅድምም አንስተውታል። ይሄንን ሐሳብ ያው ከሰዓትም ጥበት አንጻር ቅድም የተነሳውን ሐሳብ አሁን አንደግመውም እና ለሌላ አድማጭ ጥያቄ ከመሰንዘሬ በፊት እስቲ ዶክተር ዮሐንስ እዚህ ላይ አሁን ዶክተር ብርሃነ መስቀል ያነሱትን ጠቅለል አድርገን ስናየው እየተባለ ያለው ለኦሮሚያ ልዩ ጥቅም ይሰጣል የሚል ነው። ነገር ግን ተጎጂ ነው፣ የተጠቀመው ነገር የለም። ለምሳሌ አዲስ አበባን ያነሳ ነው የአዲስ አበባን ጉዳይ ስለሆነ አዲስ አበባ በኦሮሚያ ክልል ስር ነው መተዳደር ያለበት የሚል ጥያቄ ነው ያነሱትና እዚህ ላይ የሚሰጡት አስተያየት አለ ወይ?
ጥያቄው በሱ መልኩ ከሄደ ሌላ መልስ ነው የሚመጣው። ጥያቄው አሁን በአዋጁ ላይ ነው።
አዎ ጥያቄው እንግዲህ ዶክተር ዮሐንስ
አቤት
ዶክተር ዮሐንስ አሁን እንግዲህ ውይይታችንን መስመራ ሲዘን ለመሄድ እሳቸው ይሄን ጥያቄ አንስተዋል አሁን ይሄ ነው። ስለዚህ እዚህ ላይ መልስ ይስጡበት።
ጥያቄው ቻርተር ሲቲ አዲስ አበባ ስትቋቋም በየጊዜው ሪቫይዝ ተደርጓል። አዲስ አበባን ቻርተር ሲቲ ለማድረግ በቀዳማዊ ኃይለ ሥላሴ ጊዜ ብዙ ጊዜ ተጠና ነበር፣ በደርግ ጊዜ ነበር። እነዚህ መንግስታቶች የኢትዮጵያን ህዝብ ጥያቄ ማዕከላዊ ከተማ የሚሰራውን ስራ ነው አድሬስ ያደረጉት። አሁን አዲስ የተፈጠረው ኢንቲቲ የኦሮሚያ ኢንቲቲ የለም፣ ባለቤትነቱም የኔ ነው እና ባለቤትነቱ የኔ በመሆኑ የአዲስ አበባን አስተዳደር ልክ በፊት እንደነበረው በመናገሻ እንደነበረው በምን እንደነበረው እንዳሉት ዶክተር ብርሃነ መስቀል ይህ ቢሆን ይሻላል። ይህ የውይይት ጥያቄ ነው፣ የአዋጅ ጥያቄ መሆን አይችልም። የውይይት ጥያቄዎች አዲስ አበባ ለኢትዮጵያ ህዝብ እና ለጠቅላላ ኢትዮጵያውያን ባሉት ኢንቨስትመንቶች የምትሰጠው ጥቅም ምንድን ነው? ላለፈው 125 ዓመት ከጠቅላላ ኢትዮጵያ የመጣው ኢንቨስትመንት በሙሉ አዲስ አበባ ላይ ያረፈው በአካባቢ ያሉትን ህብረተሰቦች በትምህርት ቤት፣ በልማት፣ በሌሎች ጥቅም ሰጥቷል። አልሰጥም ማለት አንችልም፣ ግን ያ ጥቅም የተሻለ መሆን የሚችልበት መንገድ አለ ወይ ካል በዚህ መወያየት ይቻላል። ካለዚያ ግን ወደ 2 ሚሊዮን የሚሆነው የኢትዮጵያ ህዝብ ኢንቨስት ያደረገበትን ከተማ አመራሩን ኦሮሚያ አስተዳደር የያዘው ማዕከላዊ መንግስት የያዘው ወይም የራሱን ያህል ቻርተር ከተማ ሆነ የሚለው ይሄ በውይይት ለኢትዮጵያ ህዝብ፣ ለነዋሪው፣ ለአካባቢው የኦሮሚያ ክልል፣ ለሌሎቹም እንዴት ይጠቅማል በሚል አድሬስ መደረግ አለበት እንጂ ልዩ ጥቅማ ጥቅም በሚል መሆን የለበትም። ማንኛውም ኢትዮጵያዊ አብዛኛው 3/4 የኦሮሞ ተወላጅ አዲስ አበባ ውስጥ አለ። ይህን ያህል በርካታ የሆነ ኢንቨስትመንት አለው፣ ግን ያ ከኢትዮጵያ አንጻር የሚታይ እንጂ ፓርቲኩለርሊ ለኦሮሞያን ወይም ለኦሮሞ ጥቅም መባል የለበት። ይህ ወደፊት የበለጠ ይከፋፍላል እንጂ ሀገሪቱን የሚጠቅመው ነገር የለም። ምንም የሚያመጣው ጥሩ መንገድ የለም። ለመንግስትም የኦሮሚያን ክልል ለሚመሩትም ፓርላማም ውስጥ ያሉት ሰዎች ሊረዱት የሚገባው ምንድን ነው? ይህን ጥያቄ እንደገና መልሰው ውይይት ማድረግ አለባቸው ወደ ህግነት ከመውጣቱ በፊት። ለሀገሪቱም አይጠቅምም፣ ለመንግስትም አይጠቅምም። ለኦሮሚያ ህዝብ ጥያቄ ማለት የኦሮሚያ ህዝብ ይህን ያህል ተጎድቷል። የገነባውን ሀገር ሀገሩን እያሳጣ ነው እኮ ነው ዶክተር ብርሃነ፣ ሀገሩን እያሳጣ ነው ነው ጠቅላላ ኢትዮጵያ ውስጥ ኦን የሚያደርገውን ሀገሩን እያሳጣ ነው ነው። የኦሮሞ ህዝብ ኢትዮጵያዊነትን ልንክደው በፖለቲካ ኢንተረስት ያላቸው ሰዎች ደግሞ ኢትዮጵያ ሊበትን የሚችል አይነት ስሜት የሚያመጣ ነው እና በጥንቃቄ ብናየው ነው የሚሻለው።
ዶክተር ብርሃነ መስቀል አንድ ጊዜ ዶክተር ዮሐንስ አመሰግናለሁ። ዶክተር ብርሃነ መስቀል እዚህ ላይ አስተያየት ከመስጠቱት በፊት አንድ ጥያቄ አለ ከዚህ ጋር ተያያዥ ስለሆነ አሁን ላንሳው እና አንድ ላይ ጠቅላላ አድርገው ይመልሳሉ። ጥያቄው ምንድን ነው የሚለው የኦሮሞ ህዝብ የመብት ተሟጋቾች ስለ አዲስ አበባ ጥቅም ስትነጋገሩ ኢትዮጵያዊነታችሁን ተቀብላችሁ ነው ወይ? ኢትዮጵያዊነታቸውን ተቀብለው ነው ወይ? ኢትዮጵያዊነታቸውን የማይጠራጠሩ ከሆነና ስለ ኢትዮጵያ አንድነት ላይ ችግር ከሌለ በአጠቃላይ ኢትዮጵያ የኔ ነው ብሎ ለሚያስብ ሰው ለምንድን ነው የአዲስ አበባ ሁኔታ አስቸጋሪ የሆነው የሚል ጥያቄ አለ። እስቲ እዚህ ላይ አንድ ላይ መልሱልን።
አመሰግናለሁ። ጥሩ ጥያቄ ነው። ይሄንን ጥያቄ በግልጽ አድርገን መመለስ ያለብን ጥያቄ ነው። በደንብ ተብላልቶ እኛም ደግሞ በግልጽ መመለስ ያለበትና ለመላው የኢትዮጵያ ሕዝብ ግልጽ መሆን ያለበት ነው። ይሄ አይነት ጥያቄ መነሳቱ ራሱ አሳፋሪ ነው። የኦሮሞ ምሁራን፣ የኦሮሞ ወጣቶች፣ የኦሮሞ ህዝብ ኢትዮጵያዊ ነው ወይስ አይደለም ብሎ መጠየቅ ባለቤቱን አንተ አባወራ ነህ ብሎ እንደማላገጥ ነው። የዚህ አገር አጥርና ማገር ሆኖ ይሄንን አገር የገነባው የሰራው የኦሮሞ ልጆች ደም፣ የኦሮሞ ልጆች እውቀት፣ የኦሮሞ ልጆች ሀብት ነው፣ የኦሮሞ ህዝብ ነው። የአድዋ ድል የኦሮሞ ህዝብ ድል ነው። እዛ ላይ እኮ 90% የሚያክለው የተዋጋው እኮ የኦሮሞ ህዝብ ነው። የአድዋ ዶክመንቶችን ብናይ ማጮ ላይ እኮ ያለቀው የኦሮሞ ህዝብ ነው። ጣሊያንን ከኢትዮጵያ ያባረሩት ጀግኖች እኮ እንደ አበበ አረጋይ አይነቶቹ የኦሮሞ እነ ገረሱ ዱኪ የኦሮሞ ልጆች እኮ ነው። ቆራጤ እነ ጃገማ ኬሎ የጀግና የኦሮሞ ልጆች እኮ ናቸው። በኤርትራና በኦጋዴን ያለቀው ሌላውን ብሔር ብሔረሰብ ቢኖርበትም በዋነኛነት ትልቁን ድርሻ የወሰደው የኦሮሞ ህዝብ ነው። እየተጠየቀ ያለው ይህ አሳፋሪ አይነት ጥያቄ ኦሮሞ አገር አፍራሽ ማን የሰራው ነው? ማን የሚያፈርሰው? አገር ጠባቂ የነበረው አገር አፍራሽ አድርጎ ሌሎችን ህዝቦች መሀሉ አቅፎ ለኢትዮጵያ ህዝቦች አንድ ላይ መኖር ለአንድነት ዋሳና ምሰሶ ሆኖ የቆመውን የኢትዮጵያ በኩር ህዝብ አሳንሶት በሌሎች አውሬ ተደርጎ እንዲታይ የተደረገው ባለፈው 25 ዓመት ነው። ከፍተኛ ደባ በኢትዮጵያ በኦሮሞ ህዝብ ላይ ተፈርቷል። አሁን የምንነጋገረው የኦሮሞ ህዝብ በራሱ በአገሩ በኦሮሚያ የቀየው ባለቤት ያባ የቤቱ ባለቤት የሚሆንበት የመሬቱ የቋንቋው የሀብቱ ባለቤት ሆኖ በገነባው በአገሩ በኢትዮጵያ ላይ ደግሞ ባለቤት እንዲሆን ነው። በዚህ መሃል አሁን እንድንነጋገር እየተደረግን ያለ ነው። እኛን ኢትዮጵያን ማሳጣት ብቻ ሳይሆን ይሄንን ደባ የሰሩብን ሰዎች ኢትዮጵያዊ አይደለም ኢትዮጵያን ያፈርሳል ኦሮሞን ስዳት አድርጎ ለሌላው ከመግለጽ አልፈው ኦሮሚያ ውስጥ ያሉትን የኦሮሞ ህዝብ አሜን ብሎ ተቀብሏቸው ውስጡ የሚኖሩት ህዝቦች ጋር የኦሮሞን ህዝብ ለማጣላት ኦሮሞ ሌሎች ኢትዮጵያውያንን ከዚህ በኋላ መሃሉ እንዳያኖር ለማድረግ በማሰብ ከ1991 ወዲህ የተሸረበው ትልቁ ሴራ የኦሮሚያን ከተሞች ከኦሮሚያ መለየት።
ምናልባት ዶክተር ዮሐንስ እዚህ ላይ የሚጨምሩት ነገር ካለ የአድማጭን ጥያቄ እንስማና ከዛ በኋላ አያይዘው ይቀጥላሉ።
እሺ፣ ጥያቄ ነው ያለኝ ለእንግዶቻችሁ በተለይ ስለአዲስ አበባ ወይም ፍንፍኔ ለኦሮሚያ ልዩ ጠቀሜታ የሚለው ነገር ላይ አስተያየት ለመስጠት ፈልጌ ነው። አንደኛ አስተያየቱን ጥያቄ ማለኝ በነገራችን ላይ ኦሮሞዎች በኦሮሞነታቸው ወይ አማሮች በአማርነታቸው ወይ ትግሬዎች በትግሬነታቸው እንደሚጠቀሙ ከሆነ ምንድን ነው ዲሞክራሲ? አንድ ሰው ተርቦ ሌላው ከተጠቀመ፣ አንድ ሰው ቤት ሰርቶ ሌላው ካልቻለ ይሄ እንደውም አፓርታይድ ነው። እኔ አይመስለኝም ለኦሮሞም ጥቅም አይሆንም። ለምን ቢባል እንደሚመስለኝ አዲስ አበባ ብና ዙሪያ ያለውን መሬቱን ለመውሰድ ነው። እና እኔ በተለይ ተዋዮች እንትን ማለት እንፈልገው ይሄንን እንዴት ነው እናንተ የምታዩት? ለምሳሌ ህወሓት የተጠየቀው ከዚህ የበለጠ ነበር። ለምሳሌ አሁን በአዲስ አበባ ዙሪያ ብቻ አለም፣ በአጠቃላይ በኦሮሚያ ውስጥ ብዙ ችግር አለ። የኢኮኖሚ ስርጭቱ በጣም የተጎዳ ነው። ልክ እንደ አማራው እንደ ጉራጌው ብጡ የተጎዱ ይመስለኛል በአሁኑ ሰዓት። ያው ደግሞ ለምሳሌ ይሄ የህወሓት ውሳኔ መሆኑ የሚያሳየው ስለ ወልቃይት እስካሁን ደም እየፈሰሰ ነው፣ እየተጋደሉ ነው፣ እዛ ከሰዎች እየገደሉ እየሞቱ ነው። እሱን ዝም ብሎ አሁን እንዴት ነው እንዲህ ሆነው?
እንግዲህ እኛ አድማጭ ለመረዳት እንደሞከር ነው ጥያቄያቸው ግራ የመጋባት ነገር እንዴት ይሆናል፣ እንዴት ዲሞክራሲያዊ ስርዓትን ማምጣት ይቻላል የሚል ይዘት ያለው ጥያቄ ነው። የእሳቸውን አስተያየትና ጥያቄ ደግሞ ተሞርክዤ ይሄ ረቂቅ አዋጁ መውጣት ከጀመረ በኋላ የሚሰጡት አስተያየቶች አብዛኛውን አሁንም ደግሞ እናንተ ሁለታችሁም መሀል ላይ ጣል ጣል ያደረጋችሁት ህዝብ የሚያጋጭ ነው፣ የኦሮሞን ህዝብ ከሌላው ጋር የሚያጋጭ ነው የሚል ነገር ታነሳላችሁና እንዴት ነው ህዝቡ የሚጋጨው? ለምንድን ነው ይሄ ስጋት የሚፈጠረው? ዶክተር ዮሐንስ እስቲ እዚህ ላይ ሀሳብ ይስጡበት።
መልካም። አሁን ዶክተር ብርሃነ መስቀል ያላቸው ጥያቄዎች አሉ። የኦሮሞ ህዝብ የሀገሪቱ ማገር፣ የሀገሪቱ ግንብ፣ የሀገሪቱ ምሰሶ ሆኖ የኖረ ነው። ይህንን ብዙ ጊዜ በታሪክ ያስረዳ ነው። ማንኛውም ኢትዮጵያዊ ሊክደው የማይችል እውነተኛ ታሪክ ነው። ግን አሁን የተፈጠረው የአስተዳደራዊ ክልሎች አመሰራረት እነ ቀዳማዊ ኃይለ ሥላሴ የኢትዮጵያን ጠቅላይ ግዛት ሲመሰርቱ ከነበረው ጠቅላይ ግዛት ከሚለው ትንሽ ለውጥ ነው እንጂ ያለው ተመሳሳይ ነው። እነዚህ ክልሎች ጋር ተጨምሮ ግን ምን አዲስ ነገር መጣ? የፖለቲካ ምሁራኖቹ የለም እኛ ካልን ኢትዮጵያ ትኖራለች፣ እኛ ካላል ኢትዮጵያ ትኖርም የሚል ድርድር ያለው አይነት አቅጣጫ ነው የያዘው። አሁን የኦሮሚያ ህዝብ ካኮረፈ አዲስ አበባ ከተማንም አያስፈልገንም፣ የከተማችን ነው፣ ዋና ከተማው ሌላ ቦታ ሊሄድ ይችላል፣ ምክንያቱም እኛ ፌዴራል ስታተስ ነን የሚል ነገር እያመጣ ነው። ክልሎቹ በራሳቸው የሚያስተዳድሩ በፈቃደኝነት አብረው የሚኖሩ ፈቃደኝነት ከጎደላቸው የሚለያዩ፣ በሌላ በኩል አንቀጽ 39ን የተመረኮዘ አይነት ክልል ነው የተፈጠረው። እነዚህ ክልሎች ምን አመጡ? እኔ አሁን ዶክተር ብርሃነ መስቀል ደጋግሞ እንዳለው እኛ ተጎጂዎች ነን፣ እኛ የተጎዳን ስለሆን ከተሞቹን ማስተዳደር ያለብን እኛ ነን፣ ንብረቱን ማስተዳደር ያለብን እኛ ነን፣ የክልሉ ተጠቃሚነት ነው መሆን ያለበት የሚል ነው። ትክክል። የኢትዮጵያ ሕዝብ በሙሉ በእኔ እድሜ ያለ፣ በዶክተር ብርሃን እድሜ ያለ፣ በሌላ ያለ በሙሉ ለብዙ ዓመታት በኦሮሞ ሕዝብ ላይ ጭቆና ነበር ብለን ተናግረናል። ኦሮሞ ሳንሆን አሁን አይደለም ችግሩ የፈጠርነው የመንግስት ቅርጽ እየቆየ መበታተን እንዳያመጣ ይህንን የሚመሩት ኃይሎች ከእጃቸው ሳያመልጥ
እንደዚህ አይነት አሁን የተሳሳተ አይነት ውሳኔ እየወሰኑ ወደ ሌላ ደረጃ እንዳይደርሱ ነው የሚያሰጋው። አገሪቱን ሊበትን የሚችለውም ያ ነው። የኦሮሞ ህዝብ ለጠቅላላ ኢትዮጵያውያን መናገሩ ትቶ ለኦሮሚያ ብቻ እንዲናገር እየተደረገ ነው ያለው። የኦሮሞ ኤሊት እያደረገው ያለው ያ ነው። ለኦሮሞ ኤሊቶችም ሆኑ ሁላችንም ለምንደግፋችሁ ሁሉ መንግስትም አካባቢ ላሉት ትምህርት መሆን ያለበት ምንድን ነው? አንድ ነገር በቀላሉ እንደዚህ ይጀምራል። ዩጎዝላቪያ ለመፍረስ 100 ዓመት ነው የጨረሰባት። የተለያዩ ጥያቄዎች እየተነሱ የክልል ጥያቄዎች፣ የጥቅም ጥያቄዎች እየተነሱ ሊቢያና ሲሪያ ለ100 ዓመት ከብሪቲሽ ማንዴት ጀምሮ ከ1917 ዓ.ም ጀምሮ አሁን የት እየደረሰች እንደሆነ ታያላችሁ። የኩርድ ጥያቄ፣ የሀላዊ ጥያቄ፣ የምን ጥያቄ እየተባለ በእጅ ላይ ያለን መንግስት የያዝነውን ዲሞክራቲካሊ ጥያቄዎቹን አድሬስ እየተደረጉ ለህዝቡ እንዴት ይጠቅማል፣ መንግስት እንዴት ይጎለብታል፣ አገሪቱ እንዴት ሞር ዲሞክራታይዝ ትሆናለች የሚለው ላይ ማተኮር እንጂ በእነዚህ ነገሮች ላይ መንግስትም ሆነ ሌሎቹ ያገባናል የሚሉ ሰዎች ጠባብ ጥያቄ ላይ እስከተኮሩ ድረስ የዚያ ቻንስ ዛሬ የምታዩት የሲሪያ፣ የኢራክ፣ የዩጎዝላቪያ እድል ይገጥመናል።
ዶክተር ብርሃነ መስቀል ወደ እርስዎ ከመምጣቴ በፊት የአድማጭ ጥያቄ እንስማ እና ከዛ በኋላ እንግዲህ ሁለታችሁ
በዚህኛው ጉዳይ ላይ ትንሽ ኮሜንት ማድረግ እፈልጋለሁ። ምክንያቱም ይሄ በዚህኛው አድማጭ የተነሳውም ጥያቄና አንቺ ማለት ያነሳሽው ጥያቄዎች
ልክ ነው፣
መሰረታዊ ናቸው።
ልክ ነው ዶክተር ብርሃነ መስቀል፣ ልክ ነው፣ ይመልሳሉ፣ መሰረታዊ ናቸው። የኛም የውይይት አላማ እነዚህ መሰረታዊ ጥያቄዎች እንዲመለሱ ነው። ግን ውይይታችንን እንደው መስመር ለማስያዝ ተመሳሳይነት ያለው ጥያቄ ይመስለኛል የሶስተኛው ሰው ጥያቄ። እሱን አንስተን በኋላ ላይ ሁለታችሁም ስታነሱት ያየሁት ጉዳይ ስላለ ያስተዳደር ነው የሚልና እያጠቃለል ነው ስለምንሄድ አንዴ እንስማና ያዙት ሀሳቡን ተመልሰን እንመጣለን።
ለአድማጮች ጥያቄ ለተዘጋጀው ዝግጅት በኦሮሚያ ልዩ ጥቅም ሁኔታ ላይ ያሉኝ ሶስት ጥያቄዎች ናቸው፣ እንደሚከተለው አቀርባለሁ። አንደኛ፣ የአንድ ሀገር ዜጎች ያላቸው መብት ግዴታ እኩል መሆኑ ይታወቃል። ለአንድ ዜጋ በዘሩ፣ በቋንቋው ወይንም በደሙ የተለየ መብት መስጠት ወይንም ልዩ ጥቅም ማድረግ በአንድ ሀገር ሁለት አይነት ዜጎች ወይንም አፓርታይድ አይፈጥርም ወይ? ሁለተኛ፣ የዓለም ሕዝብ በጦርነት፣ በረሃብ፣ በተፈጥሮ አደጋ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ መቆየቱ የሚታወቅ ነው። የአንድ ቦታ ባለቤትነት የሚረጋገጠው ከመቼ ጀምሮ በዚያ ቦታ ላይ የሰፈረ ሲሆን ነው። ሶስተኛ፣ ቋንቋ በመማር በማወቅ ባህልም በመልመድ የአንድ ብሔረሰብ አባል መሆን ይቻላል ወይስ አይቻልም? ኦሮሞኛ ቋንቋ ባህሉን የሚያውቅ ቋንቋውን የሚናገር ኦሮሞ ነው ወይ? አመሰግናለሁ። ከአትላንታ አለሙ ነኝ።
አድማጫችንን እናመሰግናለን። እንግዲህ ዶክተር ብርሃነ መስቀል አቋርጬታለሁ ጥያቄውን ለመስማት እና ዶክተር ዮሐንስ ያነሱትን እኔም ያነሳሁት ጥያቄ ለምሳሌ ግጭት ይፈጠራል የሚለው ለምንድን ነው? ምን አይነት ግጭት ነው ይፈጠራል የሚባለው የሚለውን ጥያቄ የአድማጩን ማስተያየት መልሰው ጠቅላላ ጠቅለል አድርገው አስተያየት ስጡልን።
አንደኛው ይሄ የአፓርታይድ አይደለም ወይ የሚለው ጥያቄ አለ። ትግሬን ለብቻ ተጠቃሚ፣ አማራን ለብቻ ተጠቃሚ፣ ኦሮሞን ለብቻ ተጠቃሚ የሚያደርግ አሰራር መፈጠሩ ራሱ ኮንሰፕቱ ራሱ የአፓርታይድ ስርዓት አይደለም ወይ የሚል ነው። እዚህ ጋር ግልጽ መሆን ያለበት በኢትዮጵያ ያለውን የብሔር ብሔረሰቦች ራስን በራስ የማስተዳደርና ቋንቋቸውና ባህላቸውን የማሳደጉን መሰረታዊ ጥያቄ ለመመለስ ታስቦ ብሔር ብሔረሰብን ወይም ቋንቋን መሰረት ያደረገ የፌዴራል ስትራክቸርስ እንዲዘረጋ ሀሳብ ሲቀርብ አብዛኛው የኢትዮጵያ ሕዝብ ብዙም የከፋ አይደለም ብሎ የተቀበለበት ሁኔታ መኖሩን መገንዘብ አለብን። ስለዚህ የፌዴራል ስርዓት አወቃቀሩ ሲዘረጋ የብሔር ብሔረሰቦችን ጥያቄ ይመልሳል። እርስ በራሳቸው ደግሞ ራሳቸውን እንዲያስተዳድሩ፣ ኢትዮጵያን ደግሞ በጋራ እንዲያስተዳድሩ የሚል መዋቅር ለመዘርጋት የታሰበ ሀሳብ ነው የአሁኑ ስትራክቸር። አፈጻጸሙ ግን ችግር እየፈጠረብን ነው። አንዱ ተጠቃሚ ሌላው ተጎጂ እየሆነ ያለበት አሁን የኦሮሞ ልዩ ጥቅም ሲባል ለሌላው ህዝብ እየታየ ያለው ኦሮሞን በተለየ ሊጠቅሙ ነው ብሎ ነው እያሰበ ያለው። የኦሮሞ ህዝብ ከኢትዮጵያውያን ነጥላችሁ እኔን ልዩ ተጠቃሚ አድርጉኝ ብሎ ጠይቆ አያውቅም። ለመጠየቅም ፍላጎቱ የለም። ምን ስለሆነ ነው የኦሮሞ ህዝብ ከሌላው አንሶ ልዩ ተጠቃሚ አድርጉኝ ወይም አብልጡኝ ብሎ የሚጠይቀው? እንደዛ አይነት ጥያቄ አይደለም ያለው። የነገሩ የሸብጥ ስለሆነ ኦሮሞን በልዩ ሁኔታ ሲጎዱ ስለነበረ የኦሮሞ ህዝብ የኢትዮጵያ የከተሞች ኦሮሚያ ውስጥ ያሉ ከተሞች ከኔ ተነጥለው የትግራይ ከተሞች ከትግራይ ህዝብ ሳይለዩ፣ የአማራ ከተሞች ከአማራ ሳይለዩ፣ የደቡብ ከተሞች ከደቡብ ሳይለዩ፣ የሶማሌ ከተሞች ከሶማሌ ሳይለዩ፣ የኦሮሚያ ከተሞችን በተለየ ሁኔታ ከኦሮሞ ህዝብ ነጥሎ ለብቻ የሚያወጣ አስተዳደር ኦሮሞ ህዝብ በግዛቱ በአገሩ ልክ እንደ አማራው ልክ እንደ ትግሬው ራሱን ማስተዳደር እንዲችል በኦሮሚያ ከተሞቹን ጨምሮ በኢትዮጵያ ውስጥ ደግሞ በቁመቱና በልኩ መጠን ኢትዮጵያን በጋራ የማስተዳደር ኃላፊነት ብቻ ሳይሆን ግንባር ቀደም ኃላፊነት አለብኝ። አንጡራ ሀብቶች ናቸው።
ዶክተር ብርሃነ መስቀል ያጠቃለሉት ሀሳቦትን ሰዓት
አጠቃልላለሁ። ስለዚህ አንዱ ይሄ የአስተዳደር ነገሩ ነው። ሁለተኛ ዶክተር ዮሐንስ ያለሳው የኦሮሞ ህዝብ ዋና ከተማ አዲስ አበባ የኢትዮጵያ ዋና ከተማ አትሆንም ከዚህ ትውጣ የሚልበትም ምክንያት የለውም አይልም። ምክንያቱም አዲስ አበባ በታሪክም የኢትዮጵያ ዋና ከተማ ነች። እንደዛ ሆና እንድትቀጥል የአፍሪካ አንድነት ድርጅት የተለያዩ ዓለም አቀፍ ድርጅቶች ዋና ከተማ እንድትሆና እንድትቀጥል እንድታድግ እንድታበብ ነው የሚፈልገው፣ እንድትወድም አይፈልግም።
ዶክተር ዮሐንስ እንግዲህ ዶክተር ብርሃነ መስቀል እንዳነሱት በፌደራል ስርዓቱ አወቃቀር ላይ የኦሮሞ ማህበረሰብ መብት ተሟጋቾች ችግር የለባቸውም፣ የፌደራል ስርዓት አወቃቀሩን ይቀበሉታል፣ ምክንያቱም እያንዳንዱን ብሔር ማንነቱን ይቀበላልና። ኢትዮጵያን ደግሞ በጋራ ለማስተዳደር የሚያስችል አፈጻጸም ላይ ነው ችግሩ። አዲስ አበባም የኢትዮጵያ ዋና ከተማ በመሆኗ ላይ ችግር የለበትም ብለዋል። እርሶ የፌደራል ስርዓት አወቃቀሩን ይቀበሉታል፣ አፈጻጸሙ ላይ ነው ችግሩ ወይስ በአጠቃላይ የፌደራል ስርዓት አወቃቀሩ ላይ ጥያቄ አሉት?
የብሔረሰቦች ኢንስቲትዩት ብለን አቋቁመን የኢትዮጵያን የብሔረሰብ ችግር ይፈታል ተብሎ ብዙ ጥናት ተጠንቷል በደርግ ጊዜ። ለዚያ መፍትሄ ነው ተብሎ የመጣው ራስ ገዝ የሚል የትግራይ ራስ ገዝ፣ የኤርትራ ራስ ገዝ፣ የኦጋዴን ራስ ገዝ፣ የአሰብ ራስ ገዝ ተብሎ ችግር ባለባቸው አካባቢዎች የተፈጠሩ ነገሮች ነበሩ። አሁን የኢህአዴግ መንግስት ስልጣን ሲይዝ እነዚያ ራስ ገዞችን እናስተካክላለን ብሎ ሞር ኢትኒክ ባውንደሪ ያለው የፌደራል ስትራክቸር ተፈጠረ ማለት ነው። ስለዚህ ይሄ የተጀመረው በኢህአዴግ ሳይሆን በደርግ ጊዜ ለመፍትሄው ይሆናል ነው። ፌደራል ስርዓት አወቃቀሩ የመጣው ከዚያኛው ባክግራውንድ ነው፣ አዲስ አይደለም። ከዚያኛው ባክግራውንድ በደርግ ጊዜ ከተጠናው ባክግራውንድ ጋር ተያይዞ ይመጣ ነው። ግን አሁን ሲመጣ ግን በታሪኩ ያልነበረ ሶስት አዲስ ኢንቲቲዎች ተፈጠሩ፣ የደቡብ፣ የኦሮሚያና የአማራ የሚባሉ። እነዚህ የተፈጠሩት የኦሮሞ ነጻ አውጪ ድርጅት እየተባለ የነበረው ለረጅም ጊዜ ተሳክቶለት የኦሮሞን ህዝብ አንድ አላደረገም ነበር። ሌላው የአማራ አካባቢ እንደዚህ አይነት ንቅናቄዎች አልነበሩም፣ የአማራ ተጠሪ የሚባል አልነበር። ግን አዲስ የመጣው መንግስት ይህ ነገር መፍትሄ ነው ብሎ አምጥቶታል። መፍትሄዎች ሊሰነዘሩ ይችላሉ፣ መንግስት የሚሰራው መፍትሄ ነው። ያ መፍትሄ ግን በትክክል ለወደፊት የሚያስከትለውን ችግር በደንብ ሳይጠና ሲቀር ችግሮቹ ይመጣሉ ማለት ነው። አሁን የፈጠርናቸው የፌዴራል አደረጃጀቶች የዛሬ 10 ዓመት፣ የዛሬ 20 ዓመት፣ የዛሬ 30 ዓመት ልክ የሶቪየት ዩኒየን እንደደረሰበት ሊያደርስ ይችላል በጥንቃቄ እየታረመ ካልሄደ። አሁን ሰሞኑን በአዲስ አበባ ላይም የተወሰነው ሁኔታ ያንን ለመፈራረስ መንገድ የሚከፍተውን መንገድ የከፈተ ነው። ይህ ለኦሮሞ አክቲቪስቶችም ሆነ ለኦሮሞ ተወካዮች በስልጣን ላይ ላሉት ለኢትዮጵያም ቢሆን እና ለኢትዮጵያ የሚጠቅም አይደለም።
እስኪ ዶክተር ዮሐንስ እንደው የሚጠቅመው ምንድን ነው ይላሉ? ምንድን ነው አሁን ላለበት ችግር፣ አሁን ሁለታችሁን እንኳን ላላግባባው ችግር ምንድን ነው መፍትሄው ይላሉ?
አንድ ኢትዮጵያዊ ነው። በኢትዮጵያዊነቱ የራሱ ጎሳ ሊኖረው ይችላል፣ የራሱ ብሔረሰብ ሊኖረው ይችላል፣ የመረጣበት አካባቢ ሊኖር ይችላል። በኢትዮጵያዊነቱ ግን በኢትዮጵያ ክልል ውስጥ የመኖር የመደራጀት የመመረጥ መብቱ እስከሌለ ድረስ ለኦሮሚያ ኦሮሚያ ብቻ ነው የሚመረጠው፣ ለትግሬ ትግሬ ብቻ ነው የሚመረጠው፣ ለአማራ የሚለው ይህ መፍትሄ አይደለም። ስለዚህ የኢትዮጵያዊነቱ በኢትዮጵያዊነት መብቱ የትም ኢትዮጵያ ክልል ውስጥ ሰርቶ ተወዳድሮ ተመርጦ አመራር የሚይዝበት መንገድ ኢትኖሴንትሪክ የሆነውን የውስጥ የብሔረሰብ አስተሳሰብ የሆነውን ይሄ የካልቸራል የመታወቅ ግዴታዎችን እንዲታወቁ አድርጎ ለሁሉም ኢትዮጵያውያኖች ኢትዮጵያ በየትኛውም ቦታ ኢትዮጵያዊ የሆነ ሊመረጥ ሊያስተዳድር የሚችልበት ሁኔታ መፈጠር አለበት። ያ ካልሆነ መንገዱ እየጠበበ መነጋገሪያው ቋንቋው እየጠፋ ይሄዳል።
እሺ ዶክተር ብርሃነ መስቀል እርሶስ በዚህ ላይ እንዴት ይሁን የሚለውን ዶክተር ዮሐንስ ካነሱት ሐሳብ ጋር አያይዘው ለሳቸው የሚሰጡት ምላሽ ካለም የርሶም ሐሳብ ካለ እንዴት የሚለው ላይ ሐሳብ ይስጡት።
የኦሮሞ ህዝብ ራሱን እንደ ፖለቲካ ኮሚኒቲ አውጥቶ ማለትም ቋንቋውን መሬቱ ላይ ያለው ሀብት ባለቤት ሆኖ እንደገና ደግሞ ከሌሎች ኢትዮጵያውያን ጋር ሀብቱንና ጉልበቱን እውቀቱን አዋጥቶ በጋራ የሚያስተዳድርበትና ያንን አገር ወደ ተሻለ የሚያሸጋግርበት ማህበረሰብን አንድ የፖለቲካ ማህበረሰብ በቋንቋ በፖለቲካ አስተሳሰብ በሃይማኖት በክልል ወይም በመልካ ምድራዊ አቀማመጥ ሳይለያይ ያንን ማድረግ አስፈላጊና ተገቢ ነው። ኢትዮጵያ ውስጥ ችግር የሆነውም የኦሮሞ ህዝብ ጠንክሮ ያለ መውጣቱ ነው። የአገሩ ባለቤት ያለ መሆኑ ነው። አንደኛው ነጥብ ለኢትዮጵያ መዳኒት ኢትዮጵያ የኦሮሞ ችግር ነው ያለባት። ስለዚህ ያንን ችግር ኦሮሞ ህዝብ ላይ የሚደርሰው በደል ማቆም ኢትዮጵያ ውስጥ ዲቨሎፕመንት ይመጣል። ሁለተኛው ነጥብ በህዝቦች መካከል ድልድይ መስራት አለበት። እርስ በርስ ማስተዳደሩ እንደተጠበቀ ሆኖ እያንዳንዱ ኢትዮጵያዊ የአማራ ክልል፣ የትግራይ ክልል፣ የኦሮሞ ክልል ወዘተ ብለን የከፋፈልነው ራስን በራስ ማስተዳደሩ እንደተጠበቀ ሆኖ በህዝቦች መካከል ደግሞ የቋንቋ ድልድይ መሰራት አለበት። አማርኛና ኦሮሚኛ ሳይውል ሳያድር የኢትዮጵያ የፌደራል መንግስቱና የአዲስ አበባ የስራ ቋንቋዎች መሆን አለባቸው። ያ ማለት እስከዛሬ ከፖለቲካው፣ ከኢኮኖሚው፣ ከማህበራዊ፣ ከሃይማኖት መዋቅሩ ተለይቶና ተገሎ እየተገፋ ከተማ ውስጥ እንኳን መግባት በቋንቋ ምክንያት፣ በባህል ምክንያት፣ በነኚህ ስትራክቸራል ዲስክሪሚኔሽንስ ምክንያት መግባት ያልቻለው የኦሮሞ ህዝብ ወደ ከተማ እንዲገባ፣ ወደ ነኚህ መዋቅሮች እንዲገባ በር የሚከፍተው እስከዛሬ በሩ የተዘጋበት በቋንቋ ነው። ያ ቋንቋ በር ፈርሶ የኢያሪኮ ግንብ የሆነበት ያ ግንብ ፈርሶ አማርኛና ኦሮሚኛ የኢትዮጵያ ስራ የፌደራል መንግስቱ የስራ ቋንቋ ሆኖ በእኩል ደረጃ በኢትዮጵያ ውስጥ ትስስርና ድልድይን መፍጠርና ሰላምን የሚፈጥሩ እንዲሆኑ ማድረግ ያስፈልጋል ማለት ነው።
ውይይታችንን እዚህ ላይ እንቋጨውና እንግዶችን ላመስግን። ዶክተር ዮሐንስ ዘለቀ በአሁኑ ሰዓት ዋሽንግተን ዲሲ ውስጥ የሚገኘው የአሜሪካን የተፈጥሮ ሙዚየም የጥናት ቡድን አባል ናቸው። በሙያቸው ደግሞ የጥንታዊ ቅርስ ተመራማሪ ናቸው። ቀደም ባለው የኢትዮጵያ ቆይታቸው በኢትዮጵያ የባህል ሚኒስቴር ውስጥ ተመራማሪ ነበሩ። ዶክተር ብርሃነ መስቀል አበበ ሰኝ ደግሞ በዋሽንግተን ዲሲ የህግ የፖሊሲና የቢዝነስ አማካሪ ናቸው። በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ነበሩ። በውጭ ጉዳይ ሚኒስቴር የህግ አማካሪ ነበሩ። በኒውዮርክም የተባበሩት መንግስታት ዲፕሎማት ሆነው ሰርተዋል። ሁለታችሁንም አመሰግናለሁ። ከውይይቶቹ የተረዳሁት አሁንም ሁለታችሁ ተጨማሪ ውይይት እንደሚያስፈልግ ነውና አሁን ለዛሬ ሰዓታችን ስላለቀ ላስቀን ቀጠሮ ይዘን በዚህ ላይ ተሰናብተን አድማጮች ደግሞ ያነሷቸው ጥያቄዎች አሉ ተመልሰዋል ወይ? ይሄን ደግሞ ውይይት ያዳመጣችሁ አድማጮች ሁለቱ ተወያዮች ካነሷቸው ሐሳቦች ውስጥ ተጨማሪ ጥያቄ ካላችሁ ጥያቄዎቻችሁ ላኩልንና ይዘናቸው ተመልሰን መጥተን ሌሎች ተወያዮችም ጨምረን ይሄንን ጉዳይ ቀጥለን ምናልባት ውይይታቸውን ወደ መቋጫ ጫፍ እናመጣው ይሆናል። ምክንያቱም ሰፋ ያለ ጊዜና ሰፋ ያለ ውይይት የሚጠይቅ ጉዳይ ስለሆነ እንግዶቼ በዚህ ተስማማላችሁ?
አዎ እንስማማለን። አመሰግናለሁ ስለተነሱት ጥያቄዎችም ወደፊትም የሚነሱትን በዚሁ መልኩ ማብራሪያዎችን መስጠት እንችላለን።
እሺ ለዛሬው በጣም አመሰግናለሁ።
በጣም አመሰግናለሁ።
እናመሰግናለን። ታንክ ዩ።